የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ታህሳስ 6 2012 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የበጎ ፈቃድ አገልግሎት የሚሰጡ የዲያስፖራ አባላትን ይዘንላችኋል።
ተረታዊ የሆኑ ፍላጎቶችን ለማሟላት የተቋቋመ ስለሆነ እኔም ደግሞ እንደ ኢትዮጵያዊነቴ ለሀገሬ ለማገልገል ባለኝ ተነሳሽነት ባለኝ ሙያ ይህንን በዚህ በፈንዱ ስር ለሚደረጉ ስራዎች አስተዋጽኦ ለማድረግ ነው። በዚያ በመመሳሳት
የሰማችኋቸው በኢትዮጵያ ዲያስፖራ ትረስት ፈንድ ላይ በተለያየ መልኩ በበጎ ፈቃደኝነት የሚያገለግሉ ተሳታፊ ናቸው።
በሌላ በኩል የቀና አሳቢዎች ማህበር መስራችንም በእንግድነት ይዘናል።
Basically, I consider that Ethiopians are very strong. Strong only in the environment, the circumstances, the situation.
ኢትዮጵያን በእኔ አስተያየት በጣም ጠንካራ ህዝቦች ናቸው። ነገር ግን አካባቢያቸው ማህበረሰቡና የፖለቲካው ሁኔታ ድብቅና ሚስጥራዊ እንዲሆኑ ያደርጋቸዋል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ኤደን ገረመውና
ጽዮን ግርማ አብረናችሁ እናመሻለን።
በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ።
ዜናዎቹን እናሰማችሁ ተመልሰን መተናል። በባህር ዳር ከተማ ዳግማዊ አጼ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶ ሰማዕታት አካባቢ አንድ ግለሰብ ተከራይቶ ከነበረበት መኖሪያ ቤት ውስጥ 449 ሽጉጥ በቁጥጥር ስር መዋሉን በአማራ ክልል ፖሊስ የኮሚኒኬሽን ሚዲያ ልማት መምሪያ ኃላፊ ኮማንደር መሰረት ደባልቄ ዛሬ ለአሜሪካ ድምጽ ተናግረዋል።
ያው ጥቆማው ከህብረተሰቡ ነው የመጣ። ህብረተሰቡ ጥቆማውን ከሰጠበት ጊዜ ጀምሮ ፖሊስ በአካባቢ ሆኖ ሌሊቱን በሙሉ እስከ ሰውየው ድረስ በቁጥጥር ስር ለማዋል ጥበቃ ሲደረግበት አደረ። ከነጋም በኋላ ሰውየው መምጣት አልቻለም። የአካባቢው ማህበረሰብና የቤቱ ባለቤትም ባሉበት ቤቱ ተከፍቶ ፍተሻ ሲደረግ 449 ሽጉጦች ተይዘዋል። ሽጉጦቹን አምስተኛ ፖሊስ ጣቢያ ነው የሚገኘው። የቤቱ ባለቤት እሱ በቁጥጥር ስር ውሏል። እንግዲህ አከራይቸው ነው የሚለው ሰው እስካሁን ድረስ በቁጥጥር ስር ይዋል አይደለም፣ ምርመራው እየቀጠለ ያለበት ሁኔታ ነው ያለ። ከዛ በተጨማሪነት ሌሎች ቼክ ተገኘዋል። የባጃጅ ከለመዳሪያ በኬሻ በበርካታ ኬሻዎች ተቋጥሮ አብሮ ተገኝቷልኝ። ስለዚህ እንግዲህ ሰውየው የሚለው ቤቱን አከራይቸዋለሁ፣ የተከራየው ሰው ለጊዜው ማንነቱን አላውቀውም፣ መታወቂያውንም አልያዝኩም፣ እንዲህ ነው የሚለው። ምርመራው እየቀጠለ ያለበት ሁኔታ ነው ያለው።
ኮማንደር መሰረት ደባልቄ አያይዘው ህብረተሰቡ ቤቱን በሚከራይበት ወቅት የሚያከራዩትን ሰው ማንነት በትክክል ማወቅና መታወቂያ ኮፒ አድርገው የመያዝ ልምድ ማዳበር እንዳለባቸው አሳስበዋል። ዘገባውን ያደረሰችን አስቴር ምስጋናው ከባህር ዳር ነው።
ዛሬ በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎችን በአዲስ አበባ አገናኝተው ያወያየው መድረክ በቅርቡ በሁለቱ ክልሎች ውስጥ በሚገኙ ከፍተኛ የትምህርት ተቋማት ውስጥ የተፈጠሩትን ግጭቶች በማስወገድ የመፍትሄ አቅጣጫ ለማስቀመጥ የታቀደበት መሆኑ ተገልጿል። መድረኩ በዛሬና በነገው ውሎ ከችግር ይልቅ መፍትሄ ላይ አትኩሮ ለህዝቦች ግንኙነትና አብሮ መኖር የበኩሉን አስተዋጽኦ እንዲያበረክት በክብር እንግድነት ተገኝተው የውይይት መድረኩን የከፈቱት አምባሳደር ጥሩነህ ዜና ጥሪ አቅርበዋል። በዩኒቨርሲቲዎች ውስጥ እያጋጠሙ ባሉ ችግሮች ላይ ትኩረት ያደርጋል የተባለው ውይይት መክፈቻው ላይ ብቻ ለመገናኛ ብዙሃን ክፍት ከመደረጉ በስተቀር የሚካሄደው በዝግ እንደሆነም ታውቋል። በውይይቱ ላይ የመፍትሄ ሀሳቦች እንደሚቀርቡ፣ ሁሉን አቀፍ የሆነ መግባባት ላይ ያደርሳሉ የሚባሉ ሀሳቦችም እንደሚንሸራሸሩበት፣ በህዝቦች መካከል የእርስ በርስ ግንኙነትና ትስስርን ይበልጥ ለማጎልበትና ለማጠናከርም ይረዳል ተብሏል። የፖለቲካ ፓርቲዎቹን ወክለው ለጋዜጠኞች ማብራሪያ የሰጡት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳና የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ መድረኩ የፖለቲካ ፓርቲዎች በቅንጅትና በመግባባት መስራት እንዲችሉ በር የሚከፍት መሆኑን ተናግረዋል። ዘገባውን ያደረሰን ሙክታር ጀማል ነው።
ወደ ዓለም አቀፍ ዜናዎች እናልፋለን። ሰሜን ኮሪያ የትንኮሳ አድራጎቷን አቁማ ወደ ድርድር እንድትመለስ አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት የመጨረሻ ተማጽኖ አቀረቡ። ፒዮንግ ያንግ ለድርድሩ ያስቀመጠችው የጊዜ ገደብ እየተቃረበ ነው። የዩናይትድ ስቴትስ የሰሜን ኮሪያ ልዩ ተወካይ ስቲቭ ቢገን በቀጥታ ለሰሜን ኮሪያ አቻዎቻችን ልንናገር ስራችንን የምናከናውንበት ወቅቱ አሁን ነው ብለዋል። ቢገን ደቡብ ኮሪያ ዋና ከተማ ሶል ውስጥ ይህን የተናገሩት ፒዮንግ ያንግ ሁለት የረጅም ርቀት ወንጫፊ ናቸው የተባሉ ሚሳይል ሙከራዎችን ማድረጓን ተከትሎ ነው። ፒዮንግያንግ ዩናይትድ ስቴትስ እስከ ዓመቱ መጨረሻ ተጨማሪ ስምምነቶችን ካላደረገች በምጸት የገና ስጦታ ስትል የጠራችው እርምጃ እንደሚከተል መናገሯ ይታወሳል።
አፍጋኒስታን የሚገኘውን ሰራዊት ቁጥር እንድንቀንስ የተሰጠን ትዕዛዝ የለም ሲል የዩናይትድ ስቴትስ የጦር ኃይል ዛሬ ለቪኦኤ ገለጸ። ከአፍጋኒስታን አጋሮቻችን ጋር ሆነን ሀገሪቱን ለማረጋጋት በቁርጠኝነት መስራታችንን እንቀጥላለን ሲልም አክሏል። ይሁን እንጂ የአፍጋኒስታን ባለስልጣን ዩናይትድ ስቴትስ በሺዎች የተቆጠሩ ወታደሮችን ለማስወጣት ማቀዷን አረጋግጧል። እርምጃው በሁለቱ አጋር ሀገሮች የጋራ ስምምነት የመነጨ እንደሆነም አጥብቀው ተናግረዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና
ጽዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ።
ኢትዮጵያ የመጀመሪያውን ሳተላይት በመጪው ታህሳስ 10 2012 ዓ.ም ለማመንጠቅ ዝግጅት አጠናቃለች ተባለ። በዚህም ኢትዮጵያ አስፈላጊ መረጃዎችን ለማግኘት እንደሚያስችላት የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ፀሐይ ዳምጠው ተጨማሪ አላት።
ዛሬ የኢኖቬሽንና ቴክኖሎጂ ሚኒስቴር ለብዙሃን መገናኛ በሰጠው መግለጫ ታህሳስ 7 2012 ለማመንጠቅ ታስቦ የነበረው የመጀመሪያ የኢትዮጵያ ሳተላይት የአየር ሁኔታ አመቺ ስላልነበረ መዘግየቱን ገልጿል። ኢቲአርኤስኤስ የተሰኘው የኢትዮጵያ የመጀመሪያው ሳተላይት ከቤጂንግ 500 ኪሎ ሜትር ርቀት ላይ ከምትገኘው ዥዋን ከተማ ወደ ህዋ ትሄዳለች ብሏል። ሚኒስትሩ ዶክተር ጌታሁን መኩሪያ
ሎንግ ማርች 4B የሚባል ሮኬት ከቻይና እንደሆነ ቴክኒካሊታዎች ያሳያል። ሌላው በደረሰ ኢንፎርሜሽን መሰረት በፈረንጆቹ በዚህ ዓመት በ2019 ይሄ ወደ ስፔስ የሚደረገው ጉዞ በ2019 በዓለም አቀፍ ደረጃ ቻይና 99ኛ ላውንቺንግ ነው።
ኢቲአርኤስኤስ ሳተላይት ለኢትዮጵያ ዘርፈ ብዙ ጥቅም እንዳላት የጠቀሱት ዶክተር ጌታሁን ከዚህም ጋር ተያይዞ 10 የሀገር ውስጥ ባለሙያዎች ስልጠና መውሰዳቸውን ተናግረዋል።
ለመሬት ምልከታ የምንጠቀምበት ነው። ኦንቦርድ ሳተላይቱ ፎር ባንድ የሆነ የማልቲስፔክትራል ካሜራ አለው። ይህ ካሜራ ሀይ ሪዞሉሽን ነው፣ እስከ 13 ሜትር ሪዞሉሽን ያለው ነው። ስለዚህ መሬትን ለማየት ሰማይ ውስጥ የሚቀመጥ ስፔስ ውስጥ የሚቀመጥ ካሜራ እንደማለት ነው። ከግብርና አኳያ ለምሳሌ የኢትዮጵያ የደን ሽፋናችን ኤግዛክትሊ ስንት ነው? በሰብል የተሸፈነው ስንት? ከዛ አመት ወደ አመት ደግሞ በጋሙን በየወሩም በየአመቱም ዴታ ስለሚሰጥ ያለውን ዶዝ ያለውን እየጨመረ ወይስ እየቀነሰ ስለሚሄዱ የምናውበት ነው።
ሳተላይቱን በማልማት ኢትዮጵያ ያላት የተፈጥሮ ሀብትን ጨምሮ አስፈላጊ መረጃ ለማግኘት የላቀ አስተዋጽኦ እንዳለው የተናገሩት ሚኒስትሩ ከፊታችን አርብ ታህሳስ 10 2012 ማለዳ 12:21 ላይ ኢትዮጵያ የመጀመሪያ የሆነች ሳተላይት እንደምታመንጥቅ ይጠበቃል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። $1 ከአንድ ማኪያቶ የሚለውን የጠቅላይ ሚኒስትር አብይ አህመድ ጥሪ ተከትሎ የተሰባሰቡ ትውልደ ኢትዮጵያውያን የበጎ ፈቃድ ተሳታፊ አባላት አገራቸውን ማገልገል የሚለው ቀና ሀሳብ ለእርዳታ እጃቸው እንዲዘረጉ እንዳደረጋቸው ተናግረዋል። ጽዮን ግርማ ከተሳታፊዎቹ ሁለቱን አነጋግራለች።
ሁሉም ቤት ቸኩል ይባላለሁ።
ምንድን ነው እዚህ ያመጣዎት? በምን ምክንያት በጎ ፈቃደኛ ሆነው ሊመጡ ቻሉ?
እኔ ስራዬ በልማትና በሂማኒቴሪያን ስራ ላይ ነው አሁን ያለሁት እና ይሄኛው የኢትዮጵያ ዲያስፖራ ትረስት ፋንድ ሲቋቋም ባለኝ የስራ ልምድና በሙያዬ በፈቃድ ለማገልገል
ለመሳተፍ መጥቻለሁ።
በበጎ ፈቃድ ነው የመጣሁት እዚህ ለማገልገል ብለዋል። ምን አነሳሳዎት በጎ ፈቃደኛ ሆነው ለመሳተፍ ይሄንን ገንዘብ ለማሰባሰብ?
እንግዲህ የኢዲቲኤፍ ዋና ዓላማ በኢትዮጵያውያንን ለመርዳትና ያላቸውን basic የሆኑ መሰረታዊ የሆኑ ፍላጎቶችን ለማሟላት የተቋቋመ ስለሆነ እኔም ደግሞ እንደ ኢትዮጵያዊነቴ ለሀገሬ ለማገልገል ባለኝ ተነሳሽነት ባለኝ ሙያ ይሄንን በዚህ በፈንዱ ስር ለሚደረጉ ስራዎች አስተዋጽኦ ለማድረግ ነው በዚያ በመመሳሳት ነው።
አሁን በጎ ፈቃደኛ ሆነው እዚህ ከተቀላቀሉ በኋላ ምን አደረጉ? እርሲ በግሎ እንግዲህ በአጠቃላይ ገንዘብ እንደተሰበሰበ ሰምተናል። እርሶ ግን በግሎ ይሄንን አደረኩ የሚሉት ምንድነው?
እንግዲህ እኔ በግሌ እንደ ግለሰብ ለጋሽም ነኝ። በሙያዬ ደግሞ ፕሮፖዛሎች በቀለ እንደተነገረው ይሄ ፈንድ ለማለት ስራዎች እንዲሰሩ ከተለያዩ ድርጅቶች ፕሮፖዛል እንዲቀርቡ ባደረገው ጥሪ መሰረት ከ300 በላይ ፕሮፖዛሎች ሰሚት ተደርገው እኔ ማገለግለው አሁን ፕሮፖዛል ሪቪው ቲም ውስጥ ነው እና ያንን
ለየተለያዩ ፕሮፖዛሎች የቀረቡትን
የፕሮጀክት እና ለገንዘብ መሰጠት ያለባቸውን መምረጥ ፕሮፖዛሎችን መምረጥ ላይ ነው እንግዲህ ተሰራ የነበረው ላለፉት 2 ወራት።
እንግዲህ እነዚህ ፕሮፖዛል የምትሏቸው ስራዎቹን ለመስራት የእቅድ የሚቀርብባቸው ናቸው። በምንድነው ቀዶቹን በወረቀት ላይ ተዋቸዋላችሁ? እርግጠኛ የምትሆኑባቸው በምንድነው መስራታቸውን? ለምሳሌ አንዳንዶች በወረቀት ላይ ያቀርቡትና ወደ ተግባር ሲተረጉሙት ላይሳኩ የሚችሉባቸው ሁኔታዎች ይኖራሉ። እናንተ ወረቀቶቹን ከመገምገም ባለፈ ለእርግጠኝነት የሚያበቋችሁ ሌሎች መስፈርቶች አሉ?
ፕሮፖዛሉ በመጀመሪያ እንዲጻፍ እና እንዲያቀርቡ በሚጠየቁበት ጊዜ የተለያዩ ማሟላት ያለባቸው መስፈርቶች ተቀርበዋል። በዚያ በፕሮፖዛሉ ላይ የድርጅቱ ያለፈ ልምድ ምንድነው? ምን ሰርተዋል? ያላቸው የሰው ኃይል አቅም ምን ይመስላል? ካሁን በፊት ያስመዘገቡት ውጤትስ ምን ይመስላል የሚለውን ነገር በደንብ በዛ በፕሮፖዛሉ ላይ እንዲያሰፉ ይጠየቃሉ። ያንን እንገመግማለን። ነገር ግን ከገመገምን በኋላ የመረጥናቸውን ድርጅቶች ደግሞ በኢትዮጵያ የሚገኘው የኢዲቲኤፍ ሴክሬታሪያት ቢሮ ድርጅቶችን በአካል ያላቸው የድርጅት ብቃት እና ብቃታቸውን የስራ ልምዳቸውን በአካል ድርጅቱ ጋር በመሄድ ይገመግማል። ያንን አይነት ደግሞ ሁለተኛ ግምገማ ተደርጎ ነው የገንዘብ ስጣት ውሳኔ የሚደረገው በሴክሬታሪያቱ እና በቦርዱ የሚደረገው።
በጣም እናመሰግናለን። እግዜር ይስጥልን። ሌላ በጎ ፈቃደኛ ደግሞ ከአንተ ልበልህ? እስቲ ራስህን አስተዋውቀን።
ሰላም፣ አናኒኤል ማባላለሁኝ። የኢትዮጵያ ዲያስፖራ ትረስት ፈንድ አንድ ቮለንቲር ነኝ።
በጎ ፈቃደኛ ነኝ።
ከኢዲቲኤፍ ጋር ስራ የጀመርኩት የዛሬ 1 ዓመት አካባቢ ነው።
እስቲ መጀመሪያ አንተ በምን ስራ ላይ ነው የምትገኘው? እሱን ንገረን።
በግል ህይወቴ ነው።
በግል ህይወቴ
ፕሮዳክት ማኔጀር ሆኜ አንድ ቴሌኮሙኒኬሽንስ ኢንጂነሪንግ ካምፓኒ ውስጥ ነው የምሰራው።
ከዚህ በፊት በእንደዚህ አይነት የበጎ ፈቃድ ስራ ላይ ተሳትፈ ታውቃለህ?
አዎ አዎ። ሁልጊዜ በዋለኝ እዚሁ ዋሽንግተን ዲሲ ሜትሮ ኤሪያ ውስጥ ያለ የሜን ፎሪንግ ኦርጋናይዜሽን ውስጥ እንደ ሜን ፎር እና እንደ ኦርጋናይዚንግ ኮሚቴ ሜምበር ሆኜ እሰራለሁ።
ስለዚህ በዛ የነበረውን የበጎ ፈቃድ ልምድህን ይዘህ እዚህ መጥተሃል። ያተፉበት ነው ወይስ ለምንድን ነው የመረጥከው? በምን ምክንያት ነው የመረጥከው? የእሳቸው ሀሳብ ስለሆነ ነው?
በእውነቱ ይሄ ሀሳቡ ሲጀመር የሰው መርዳት አላማ ስለነበረው እሱ ብቻ ለእኔ በቂ ነበረ። ከዛም በመቀጠል ደግሞ አንዳንድ ገብቼ ልረዳባቸው የሚችላቸው ኤሪያዎች እንደነበሩ ማየ ገብቼ ምን አይነት ነገሮችን ኦርጋናይዝ ማድረግ ልረዳ እችላለሁ ጊዜ ነበረኝ እና የኔም ችሎታ ከነበረው የሚያስፈልጉ ነገሮች ጋር አብሮ ይሄዳለኝ እምነት ስለነበረኝ ገብቼ በመጀመሪያ ዶነር ሰፖርት የሚባል የሁለት ውስጥ ስራ ጀመርኩኝ። ከዛም በመቀጠል ደግሞ የተለያዩ የቮለንቲር ስትራክቸሩ የማስተካከል እና የተለያዩ ግሩፖችን የመስራት ላይ ተሳትፌያለሁ።
በጣም እናመሰግናለን። እግዜር ስጥልን።
እሺ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው።
ወደ ተከታዩ ዘገባችን እናልፋለን። ፖዚቲቭ ቲንከርስ አሶሲሽን ወይም የቀና ሀሳቢዎች ማህበር አራተኛ ዓመቱን ለማክበር እየተዘጋጀ ነው። ኤደን፣ የዚህ ማህበር አባል መሆን እንችላለን?
ያስመኛል።
ወጣቶች እንግዲህ በየሁለት ሳምንቱ እየተገናኙ በነጻነት ሀሳባቸውን እንዲካፈሉ፣ ያስተሳሰብ ለውጥ እንዲያመጡና እንዲደጋገፉ የሚያደርግ ማህበር ነው። ኤደን ገረመው ከማህበሩ መስራች ራንጂራ ሲንግ እና ከተሳታፊዎቹ አንዱ የሆነውን ዳግማዊ በድሉን አነጋግራ ተከታዩን ዘገባ አሰናድታለች።
ወጣትነት፣ ምኞት፣ ፍላጎትና ፍጥነት፣ በስራ አጥነት፣ በኑሮ ውድነት እንዲሁም በፖለቲካ አለመረጋጋት ሲታሰሩ ወጣቶችን ወደማይፈለጉ መጥፎ የሀዘን፣ የድብታ አለም የቁጣ ስሜቶች ያመሯቸዋል። እነዚህን ስሜቶች በቁጥጥር ስር ለመዋልና ስኬታማ ለመሆን መልካም ሀሳቢ ወይም ፖዚቲቭ ቲንከር መሆን መፍትሄ እንደሆነ ብዙዎች ይስማማሉ። በዚህ ጉዳይ ላይ አተኩሮ የሚሰራው የቀና ሀሳቢዎች ወይም የፖዚቲቭ ቲንከርስ ማህበር ከተመሰረተ 4 ዓመታት ሊሞሉት የሳምንታት እድሜ ይቀረዋል። ይህ በየሁለት ሳምንቱ እሁድ ለ2 ሰዓታት ያክል ወጣቶችን የሚያወያይ ቡድን የተመሰረተው ከ40 ዓመት በላይ ኢትዮጵያ ውስጥ በመምህርነት ባገለገለው በህንዳዊው ራጅንድራ ሲንግ ነው። ራጅንድራ ማህበሩን ለመመስረት እንዴት እንደተነሳሳ እንዲህ ያስረዳል።
ቤሲካሊ አይ ካንሲደር ዳት ኢትዮጵያንስ አር ቨሪ ስትሮንግ ፍሮም ኦንሊ ቲንግ ዘ ኤንቫይሮንመንት ሰርከምስታንስስ ዘ ሲቹዌሽን።
ኢትዮጵያውያን በእኔ አስተያየት በጣም ጠንካራ ህዝቦች ናቸው። ነገር ግን አካባቢያቸው፣ ማህበረሰቡና የፖለቲካው ሁኔታ ድብቅና ሚስጥራዊ እንዲሆኑ ያደርጋቸዋል። ይህንን ስራ ሳልጀምረው ራሱ አስበው ነበረ። የእኔ ተማሪዎች የሚሰሩትን ነገር ሲደብቁ ታያቸዋለሁ፣ አይረዳዱም። ሳስበው ታዲያ ይሄ የእነሱ ጥፋት ሳይሆን የማህበረሰቡ ሆኖ አገኘሁት። አካባቢያቸው በጎውን ነገር እንዲያስቡ አያበረታታቸውም፣ ስለዚህ ድብቅ ይሆናሉ። ደግሞ መጥፎ ሐሳቦችን እየያዙ ይሄዳሉ፣ በዚህም ይራራቃሉ። ግን መለወጥ ለሚፈልጉ ደግሞ በእኛ መርሃ ግብር ሊጠቀሙ ይችላሉ። ስለዚህም ሰዎችን እየጋበዝን ወጣቶቹ ሲመጡ እናወራበታለን። ራሳቸውን እንዲያዩ፣ አመለካከታቸውን እንዲቀይሩ እንጥራለን። ከዚህ ያየነው ነገር ቢኖር ስለ ሕይወት ቀና ነገር ሲያስቡና ሲሰሩ እየተሻለ እንደሚገጥማቸው ነው።
ራጅንድራ አብዛኛውን ጊዜ ሰዎች ራሳቸውን ለመመርመር ቸልተኞች ናቸው ይላል።
ሰዎችን ስታነጋግሪያቸው እኔ እኮ ቀና ሐሳቢ ነኝ ይሉሻል። ማናቸውም አሉታዊ አስተሳሰባቸው አይታያቸውም። ለሕይወት ጨለምተኛ አመለካከት እንዳላቸው አይረዱም። ውስጣቸውን ለማየት ቸልተኞች ናቸው። አካባቢያቸውም አያበረታታቸውም። ቀና ሐሳቢ ለመሆንና ስኬታማ ለመሆን ተስፋ ለመቁረጥ ነው ዋናው። አንድ ጽሑፍ አዘጋጅቼ ነበረ። ያንን መነሻ አድርጌ ነው እንግዲህ ስልጠናዎችን ያዘጋጀሁት። ሌላው ነገር ደግሞ ሐሳብን ማካፈል ያስፈልጋል እና ሁሌም ነገሮችን በግልጽ መነጋገር ያስፈልጋል። አንዳንዴ ሰዎች ደካማ ጎናቸውን በግልጽ ማውራት ይቸግራቸዋል። እኔ ስለ ተሞክራቸውና ስላለፉበት መንገድ እንዲነግሩኝ በማድረግ እጀምራለሁ። ከዛ ደግሞ ራሳቸውን መግለጽ ይጀምራሉ። ምን ቢያደርጉ የተሻለ እንደሚሆን እናወራለን። ምክር መስጠት ሳይሆን መንገዱን መምራት ማነጽ አስፈላጊ ነው።
የዚህ ፕሮግራም የቦርድ አባልና ተሳታፊ ዳግማዊ በድሉም ለመጀመሪያ ጊዜ ወደ ክለቡ ሲመጣ ጥርጣሬ እንደነበረው፣ በጊዜ ሂደት ግን ህይወቱን የሚቀይር ነገር እንዳገኘ ይናገራል።
ቀላቀለው የዛሬ 3 ዓመት አካባቢ ነው እና አዲስ አበባ ብዙ ክለቦች አሉ፣ ክህሎትንና እውቀት ማዳበሪያ ክለቦች። ግን የአስተሳሰብና አመለካከት ላይ የሚሰሩ ክለቦች አልነበሩም እና እንደ ድንገት ነው ራጅን የክለቡ ስብሰባ ላይ አግኝቼው ፖዚቲቭ ቲንከርስ የሚባል ክለብ አለ ለምን አመጣም ብሎኝ ሄጄ ነው ለመጀመሪያ ጊዜ የተሳተፍኩት ማለት ነው። እና ሳተፈው መጀመሪያ የለመድኩት ያው ክህሎትና እውቀት ላይ ያሉ ክለቦችን ስለሆነ የለመድኩት፣ አስተሳሰብ ላይ የሚሰራ ክለብ እንዴት እንደሚሰራ ማየት ፈልጌ ነበር። የሆነ ያህል ስኬፕቲካል ነበርኩኝ። ሲሄድም የሄድኩበት ጊዜ በግል ህይወቴ መስቀለኛ መንገድ ላይ ሆኜ ነበር የሄድኩት። ምክንያቱም በስራም አጋጣሚ አብራቸው መውላቸው ሰዎች ጥሩ ያልሆነ መንፈስ ያላቸው ሰዎች ጋር ነበርኩ እና ጭንቀት ድባቴ ያለብኝ ጊዜ ነበር መጀመሪያ ለክለቡ ሄድኩት። ከዛ በኋላ ብዙ ነገር ለዓለም ላይ ያለኝን አመለካከት በጣም ለውጦት አሁን ሊያውም ከተሳታፊ ማለፈ ብዙ ዝግጅቶችንም ኃላፊነት ስጅ መስራት ላይ ነው የሚገኘው።
ዳግማዊ ይሄ ማህበር ወጣቶችን ከማስተዋወቅና ሀሳብን ከማጋራት በዘለለም በስሜት እንዲደጋገፉ እድሉን ፈጥሯል ይላል።
አሁን ለየት የሚያደርገው እና ትንሽ ለመጀመሪያም አንድ ሰው ወደ ክለቡ ሲመጣ እንደ ሪጅስት የሚያደርገው አመለካከት ላይ የሚሰራ ነው። ስለዚህ ይሄ የማይጨበጥ የምንለው የሰውነት አካላችን ነው። ለምሳሌ በሰው ፊቶች ቆሞ የማውራት ክህሎት ከሆነ መጀመሪያ ትርብትብች ይሆናል። ከዛ በሁለተኛው ፕሮግራም ላይ የተሻለ ራስሽን ለውጥሽን ታየዋለሽ። እንደዚህ አይነት ግን አስተሳሰብና አመለካከት ያሉ ለውጦች ቀጥታ አይደለም የሚለኩት እና ፕሮግራሞች ናቸው። ሰዎች ራሳቸውን ያስተዋውቃሉ። ኔትወርኪንግ የምንለው ሴሽን ማለት ነው። የመጡበትን ቦታ ከዛ የሚመልሷቸው መልሶች አሉ። የሚያሳለፉት ሳምንት ላይ የተሰማቸው ስሜቶች ላይ ጠየቁ ጥያቄዎች ጥያቄዎች ነው። ምን አድርጌ ነበር? ይህ በማድረግ ምን አይነት ስሜት ተሰማኝ? በአጥኖት እንዲያስቡ ማለት ነው። ምንድን ነው በጊዜው ይሄ ፎክ በጣም የበዛበትና ኢቨን ከቤተሰብም ጨምሮ ደጋፊ ማግኘት የሚከብድበት ጊዜ ላይ ነው ያለ ነው እና ደጋፊ ማግኘት የምችበት ግሩፕ አግኝቻለሁ ብዬ ፐርሰናሊ አምናለሁ።
የዚህ ፕሮግራም መስራች ራጀንድራ ሲንግ ወጣቶች እርስ በራሳቸው የሚገናኙባቸው እንደነዚህ አይነት መድረኮች ሊፈጠሩላቸው ይገባል ሲል ያሳስባል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንን እናመሰግናለን። እንዲሁም ራጅንድራ ሲንግን እናመሰግናለን። ምናልባት ኢትዮጵያ ሄደን ጊዜ አባል እንሆናለን። ቀጣዩ መሰናዶ ጋቢና ስፖርት ነው። ግርማቸው ከበደና ሀብታሙ ስዩም የሳምንቱን አበይት ስፖርታዊ ክንውኖች ቃኝተዋል።
ኢትዮጵያዊቷ የእግር ኳስ ተጫዋች ሎዛ በራ በማልታ የሴቶች እግር ኳስ ውድድር ወቅት ድል ሲቀና ሰንብታለች። የሎዛን የድል ሳምንታት እንቃኛለን። የመካከለኛውና ምስራቅ አፍሪካ የእግር ኳስ ውድድር ሴካፋ ዘንድሮ የተሳታፊ ቡድኖቹ ቁጥር አሽቆልቁሏል። ለምን? የአርሰናል አጥቂ መሱት ኦዚል ከሰሞኑ የሰጠው አስተያየት በርካታ ቻይናውያን የአርሰናል ደጋፊዎችን ለብስጭት ዳርጓል። እነዚህን ጉዳዮች በዛሬው የጋቢና ስፖርት መሰናዶ እንቃኛለን። የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አብሮኝ ያመሻል። ግርማቸው እንዴት አመሸ?
እንዴት አመሸ ሀብታሙ?
ኢትዮጵያዊቷ ሎዛ በራ በማልታ የሴቶች እግር ኳስ ውድድር ወቅት ድል ሲቀና ሰንብታለች። ከፍተኛ ቁጥር ያለው ጎል ከማስቆጠር አልፋ የምትጫወትበትን ቢርኪርካራ ቡድንም ለዋንጫ አብቅታለች። ግርማቸው፣ የሎዛን የድል ሳምንታት እስቲ በትንሹ እንቃኝ።
ሎዛ በኢትዮጵያ የሴቶች እግር ኳስ ውስጥ ምሳሌ የነበሩ ብዙ እግር ኳስ ተጫዋቾች እንዳሉት ሁሉ ለአሁኑ ትውልድ ግን በትክክልም ምልክት የሆነች እግር ኳስ ተጫዋች እየሆነች ነው። ምክንያቱም ለቢሪክ ካራ ቡድን ከፈረመች በኋላ በመስከረም ወር አጋማሽ እንግዲህ ከአስር ያነሱ ጨዋታዎች አድርጋ 20 ጎሎችን ያስቆጠረችው በአንድ ጨዋታ ባለፈው ሳምንት 7 ጎሎችን አስቆጥራለች። እንዲሁም ደግሞ በአሸናፊዎች አሸናፊ ዋንጫ ላይ ለቡድኗ 3 ጎሎችን በማስቆጠር ቡድኗ ዋንጫ እንዲያነሳ አድርጋለች። እነዚህ ሁሉ ስኬቶች ግን በጥረት የተገኙ በታታሪነት የመጡ ስኬቶች ናቸው ለሎዛ። ምክንያቱም 17 ዓመቷ ጀምሮ በኢትዮጵያ ፕሪሚየር ሊግ የሴቶች ፕሪሚየር ሊግ ተጫውታለች። ለ4 ዓመታት በተከታታይ የከፍተኛ ጎል አስቆጣሪ ነበረች። ወደ ማልታ ካመራች በኋላ ግን በመስከረም ወር አጋማሽ እዚህ የነበራትን ስኬት እዚህ የነበራትን ድል መድገም ችላለች ማለት ነው። ያው ከደደቢት ጋር በሊጉ 3 ዋንጫዎችን አንስታለች። ከአዳማ ከተማ ጋር 1 ዋንጫ አንስታለች። የሊጉ ዋንጫዎችን ለብሔራዊ ቡድኑ ብዙ ጎሎችን በማስቆጠር ቀዳሚ ናት። ስለዚህ እነዚህ ሁሉ ነገሮች ተደምረው ነው የዛሬዋን ሎዛ የሰሩ።
አመሰግናለሁ ግርማቸው። ሎዛ በራ እንግዲህ በቀጣይ የጨዋታ ዘመኗ ሁሉ ድል እንዲቀናት እንመኛለን። እንደዚህ ካለው አስደሳች ዜና ወደ ሌላኛው ስንሻገር ግን የመካከለኛውና የምስራቅ አፍሪካ የእግር ኳስ ውድድር ሲነሳ ኢትዮጵያን ብዙ ትውስት አለን። የተሳታፊ ቡድኖች ቁጥርም እንደሚቀንስ እየተነገረ ነው። ይሄ የሆነበት ምክንያት ምንድን ነው ግርማቸው?
አዎ፣ ውድድሩ በዩጋንዳ ተጀምሮ የግማሽ ፍጻሜ ጨዋታዎች ነገ ይደረጋሉ። ሀብታም፣ በዋናነት የበጀት ጉዳይ ነው። የኢትዮጵያ እግር ኳስ ፌዴሬሽን የስፖርት ኮሚሽንን ጠይቆ ነበረ የበጀት ድጋፍ ለማግኘት፣ ነገር ግን በጀት አላገኘም። ስለዚህ ገንዘብ እጥረት ጉዳይ ገጥሞታል። ሌላን እግር ኳስ ፌዴሬሽን በዚህ የተነሳ እንደማይሳተፍ ተናግሯል። በውድድሩ አልተሳተፈም። ሌላኛው ደግሞ ሩዋንዳ ነው። ሩዋንዳም የበጀት እጥረትን በምክንያት በማንሳት አልተሳተፈችም። ከዛ ውጭ ያለችው ደቡብ ሱዳን ነች። ደቡብ ሱዳንም ችግሮቹን እናውቃለን፣ በርካታ ችግሮች ስላሉባት ማለት ነው። ግን ደግሞ ከበጀትም ያለፉ ጉዳዮች አሉበት። ለምሳሌ ኢትዮጵያ ብሔራዊ ቡድን ቢሳሩ የሚመርጣቸው ተጫዋቾች እግር ኳስ ሼዶሲን የሚባለው የብሔራዊ ቡድን ሁለተኛ ቡድን ነበረ የሚመረጡት የነበረው። ይሄ ደግሞ የሚሰጠውን ትኩረት የሚነግረን ይመስለኛል ለመካከለኛውና ምስራቅ አፍሪካ ሀገራት የእግር ኳስ ሻምፒዮና ላይ በተለይ አሁን እየተሰጠ ያለውን ትኩረት በደንብ የሚነግረን ነው። ትልቁ ችግር የውድድሩ ጊዜ ነው በዋናነት። ይህም ምንድን ነው ዓለም አቀፉ የእግር ኳስ አስተዳዳሪ ፊፋም እንዲሁም ደግሞ በአፍሪካ እግር ኳስ ኮንፌዴሬሽንም የጊዜ ሰሌዳ ውስጥ ይሄ ውድድር የለም። ስለዚህ የእኛ ደግሞ ገና ሊጉ እየተጀመረ ነው። ስለዚህ በዚህ በሩት ክለቦችን ማይለቁ ሲናገሩ ነበረ። ተጫዋቾችን በተለይ ደግሞ ዋና ዋና ተጫዋቾችን
ወደ መጨረሻው ጉዳያችን እንሻገር። ግርማቸው፣ የአርሰናሉ አጥቂ መሱት ኦዚል ከሰሞኑ የሰጠው አስተያየት በርካታ ቻይናውያን የአርሰናል ደጋፊዎችን ለብስጭት ዳርጓል። የሀገሪቱ መንግስት ቴሌቪዥን የአርሰናል ጨዋታዎችን አላስተላለፍም እስከ ማለት ደርሷል። ግርማቸው፣ ማሳየ ይሆን ይሄ ጉዳይ
በትክክልም የሚፈጥረው አቧራ እንደገና ደግሞ በፖለቲካ እና በስፖርት መካከል ያለውን ቀጭን መንገድም የሚያሳየን ይመስላል። ባለፉት ወራት የቻይና መንግስት በተለያዩ ዓለም አቀፍ ተቋማትም ሆነ በትልቅ ስም ባላቸው ግለሰቦች ሲተች ቆይቷል። ዊገር የሚባሉትን የእስልምና እምነት ተከታዮችን በማጎሪያ ቦታዎች ያስቀምጣል። ከአንድ ሚሊዮን በላይ የሚሆኑ የእስልምና እምነት ተከታዮችን በማጎሪያ ቦታዎች አድርጓል በሚል ሲተች ቆይቷል። የቻይና መንግስት ደግሞ ሽብርተኝነትን ለመከላከል ነው ያደረግኩት እያለ ነበረ። ሜሱት ኦዚል ከቺቺው ጨዋታ በፊት ትዊተር እና በኢንስታግራም ገጾቹ ላይ ግን ቅዱስ ቁርአን ይቃጠላል፣ መስጊዶች እየፈረሱ ነው፣ የእስልምና ትምህርት ቤቶች እየተዘጉ ነው፣ እንዲሁም ደግሞ የሃይማኖት መሪዎች እየታሰሩ ነው በሚል ጽፎ ነበር እና ተቃውሞንም አቅርቦ ነበር። ይሄ ደግሞ በቻይና መንግስት አልተወደደም። የቻይና መንግስት እንደው የሚያደርገው ምንድን ነው? አንተ እንዳልከው የአርሰናል ጨዋታ እንዳይተላለፍ አድርጓል። ከዛ ውጭ ደግሞ የሜሱት ኦዚልን ከቻይና የኢንተርኔት ሳይቶች በሙሉ ስሙ እንዲጠፋ ተደርጓል። አሁን ስለዚህ ቻይና ውስጥ ሜሱት ኦዚል የለም ማለት ይቻላል በኢንተርኔት።
በጣም አመሰግናለሁ። ግርማቸው ከበደ የቪኦኤ የስፖርት ጉዳዮች ዘጋቢ ከአዲስ አበባ አብረን ስላመሸህ በጣም እናመሰግናለን። መልካም ሳምንት ይሁንልህ።
እኔም በጣም ለማመሰግነው መልካም ጊዜ እና ታቅላን ለምትመክረው አባቲ ኮታ ጥፋታ ያልፍም የሰፈሰው መንገደኛ እንኳን This is the now has a new life Hold on to life Hey, I got about so silly so I turn out gonna
በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱ።
ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ላይ መልእክታችሁን አስቀምጡልን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀን ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችን በማቀናበል ደግሞ ሞክቢል ያቤሮ ነው።
የስርጭት መሐንዲሷ ቲያን አብራን ነበረች። እናመሰግናለን። በጀመር ነው ሙዚቃ እንሰናበታችኋለን። መልካም ምሽት። ደህና ደሩ። አስታራቂ ውስኪ መጣ ነው ጠቆይታው እየተጣለን ታውቀን ሐዘን አድገናል ይሰማል ሁሌ ወገን ለወገን ፍቅሩ ነው ከልቡ
ሰዓቱን ራዲዮ ቪኦኤ ሰከንታ ፋኖ ሮሞት ነገዩ የሰከንታ ፋኖ ሮሞ ወጣት አግጂ ማታት ገልገል ሰዓት ለማውደካክ ሰዓት ሰዴት መትርባኒ ዲደም ለማዲደም ሸኔ ይፍሰዱም ይተከረት ዋሽንግተን ዲሲ ራሰኒ